ማንነት መሰረት ባደረገው ጥቃት ሳቢያ ከምዕራብ ወለጋ ዞን ተፈናቅለው እየመጡ ያሉ የአማራ ብሔር ተወላጆች በየቀኑ ከ200 በላይ ተፈናቃዮች እንደሚቀበሉ የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ኮሚሽነር አስታወቀ። በአማራ ክልል በአሁኑ ሰዓት ቁጥሩ ወደ 500 ሺህ የሚጠጋ ተፈናቃይ አለ ያሉት ኮሚሽነር ዘላለም ቢታለም መንግስት በየወሩ ከ350 ሺህ በላይ ኩንታል ምግብ እያቀረበ ይገኛል። ይህንም ከመንግስት አቅም በላይ ስለሆነ ግለሰቦችና መንግስታዊ ያልሆኑ ድርጅቶች የእርዳታ እጃቸውን እንዲዘረጉ ኮሚሽነሩ ጥሪ አቅርበዋል። የፌዴራል መንግስትም ማንነትን መሰረት አድርገው ጥቃት በሚፈጽሙ አካላት ላይ የማያዳግም እርምጃ በመውሰድ ተፈናቃዮችን ወደ ነበሩበት ቀይ እንዲመለሱ ሁኔታዎችን እንዲያመቻች ኮሚሽነሩ ጠይቀዋል። አሴር ምስጋናው ዝርዝር አላት።
ከምዕራብ ወለጋና ከሆሮ ጉድሩ ዞኖች የተለያዩ አካባቢዎች ተፈናቅለው ባህር ዳር ከተማ አባይ ማዶ ከክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን በር ላይ ከተቀመጡት ውስጥ አብዛኛዎቹ በእድሜ የገፉ፣ ቀሪዎቹ ደግሞ ህፃናት ልጆች ያላቸው እናቶች ናቸው። ወይዘሮ ኑሪት አደም በ80ዎቹ የእድሜ ክልል የሚገኙ የአይን ብርሃን የሌላቸው ተፈናቃይ ናቸው። ይኖሩበት በነበረው በምዕራብ ወለጋ ጃቤ ጋጃርቴ ወረዳ ሸሽተው የመጡት ቡና አጣጭ ጎረቤቶቻቸው በመገደል ያላቸው ምክንያት እንደሆነ ይናገራሉ።
ጎበዝቼ ብራቶቼ ቡና ብር የምጠጣው ብንጫጉዛችሁ አሁን ነሱ ሰው ጊዜው አናንተ ማስያጉ ደግሞ ወደ ሁን ሸፍትጫጀማ ወደ ሀያገድ ፈጥሎ ይዞን መጡ።
ወይዘሮ ኑሪት በ1977 ዓ.ም ከወሎ በሰፈራ ምክንያት ነበር ወደ ምዕራብ ወለጋው ሆሮ ጉድሩ ጃርዴ ጋጃርቴ ወረዳ የሄዱት። እንደ ወይዘሮ ኑሪት አገላለጽ ከ30 ዓመት በላይ በአካባቢው ኑረዋል፣ ወልደዋል፣ ከብደዋል፣ ሀብት ንብረት አፍርተዋል። የአይን ብርሃናቸውን ያጡት የዛሬ 20 ዓመት ገደማ ነበር። አሁን የደረሰባቸው በደል ግን የአይን ብርሃናቸውን ካጡበት ቀን እንደሚበልጥ ነው የተናገሩት። ትራንስፖርት ያለበት ቦታ እስኪደርሱ ድረስ ከእንጨት በተሰራ አልጋ ተሸክመው እንዳመጧቸው ልጆቻቸው ይናገራሉ።
በእንጨት አዋሽ ብዬ ሲታዝጌ ያገቱ እንዲያለ ጅቡ ያለ በረሃ ላይ እየተንኳተተኝ ሩሀት ልናመልጥ ሲናኔ እየተንኳተት እነሱ ወደዚያ እንትን ያሉ ጊዜ ኮተት እያለ ድንጋ በረሃ ነው አመጣናል። እታይ ደግሞ ለምኜ ሰዎች ሞተች እንደ ህግ ታረችብ ልጆችን ሰብስቤ የሆኑ ሰው እናቴ እናቴ ምናችን አረጅ ወርቃብኝ ነው በረሃውን ትታመል አሁን በእንጨት አዋጅ ምን ይለምኝ አመታ ወዲህ ዘመጠ ጋር አረግናል። አሁን ስትፈትል ደግሞ ተዚያ ደግሞ ለቋቁ ተላለ ደግሞ እንደገና ደግሞ እንደዚህ በእንጨት እየመጣ እዚህ ሀረ አሞሮ ስትደርስ መኪና አገኛል። መቼም ብትደፋ ምን ብትልም ደህና መጣችልን። ተዘዋዲ
ወደ ሌላዋ ተፈናቃይ ይዘወራል። ወይዘሮ ካሳይ ሁሴን ይባላሉ። 6 ልጆቻቸውን ይዘው እንደመጡ ይናገራሉ። ተወልጄ ያደግኩት እዚሁ ጃርቴ ወረዳ ነው፣ ሌላ የማውቀው ቦታ የለም። ነፍሴን ለማትረፍ ዝም ብዬ መጣሁ ሲሉ አብራርተዋል።
መቼም ዛሬ መቼም ተሰባሰብ ይብላል። በጣም በጫካ ነው ራሱ ሰዎቻችን ይቀሩት። ከፋት እያለ ደጃፍ ከፋቱ እየተቆረቆረ ከፋት በገዛ ቤታችን በገዛ እንትናችን እንደዚህ ሆነን በጣም ተሰቃይተን እዚህ ደረስን። እዚህ መጣሁኝ እንዴት አደረጋችሁ? አመጣኋቸው እየገበተኑ ወሎ አይዘሱ አገር ግቢ ወሎ እየተባለ እየተገፈታተርን መጣን። አሁን
የሁለት ወር አራስ ህፃኗን አቧራ ላይ ይዛ ተኝታ ያገኘዋት መሬም ደሳለኝም የደረሰባትን እንዲህ ስትል አስረድታለች። በአስቸጋሪ ሁኔታ ውስጥ መሆኗን ትናገራለች።
ፊትም ተጀምሯል። ወልሽ እንደተኛውም ያው መጡ። ከዛ ሰው ጥረን ሲሄድ እኔ ጫካ ስር የመጣው ደህና አለ።
ከወለድሽ በስንተኛ ቀንሽ ነው? እንደዚሁ
16 ቀን ወደሽ ተኛ እየጠራ መለስ ለመድረስ አበቃን እያሰለፉ ብለን ማለት ነው።
ወይዘሮ አስያ እሸቱ የተባሉ ተፈናቃይ የአምስት ልጆች እናትም ደረሰብኝ ያሉትን አካፍለውናል።
ስምንት ልጅ ነው የሞተ እኛ በተሰብ ጠኔ በተሰብ እነዛ ሲሞቱ እኛ ያው የትም ብለን እዚህም ንበትን በሚዲያ ላይ
ሀገራችን እንደቀቁ ሀገራችን ህዝቡ ነው።
አማራ ይኖርብን ጣችን አገራችን ጉዳይ ላይ ሁሉ ያጀግን ዘው ነው ሀገር የለም እናትና አባቶቻችን አለ ይህ ቦታ
ሰባስቡና ከየት እንደመጣውና ከም ደፍተው ወላሉ እኛ ቤት ነው ብለን እንቀመጣለን። ድንገት ይመጣሉ ታዲያ ምንቅን ይያሉ ያጠራቅሙና እንደፍጀል ጥለው የተቀበሩት ወንድሞቻችን ዝም ብለው አልቀበርናቸው ምነቱን ወሬ ተብሎ ወርቆትና እኛ ሸሸን ወሮቻችንን ምብረታችንን ደቀት የታችንን ተቃጠለን እኛ ነፍሳችን ለማድረስ ድግረስ ለማድረስ በግድ የተሰቃየን ነው የደረስ ነው ገንዘባችን አላግነው።
እነዚህን ከ200 በላይ የሚሆኑ ተፈናቃዮችን በተመለከተ ያነጋገርኳቸው የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራም ኮሚሽነር ዘላለም ልጃለም የተፈናቃዮቹ ቁጥር እየጨመረ መሆኑን ተናግረዋል።
ሰሞኑን ከወለጋ ሰፊ ቁጥር ያለው ተፈናቃይ እየመጣ ነው ያለው። ባለፈው ወር ኦልሞስት ወደ 271 ሺህ አካባቢ የነበረው ተፈናቃይ አሁን 495 ሺህ አካባቢ ደርሷል። እኛ ቢሮ ጋር በቀን 200-300 ሰው በላይ ይመጣል። ያው የእኛ ቢሮ የሚያደርገው ወደ መጀመሪያ የነበረባቸው የትውልድ አካባቢ ወደዛ እናጓጉዝና እዛ ላይ ድጋፍ የምናደርግበት ሁኔታ እየፈጠርንላቸው ነው ያለ ነው።
አብዛኛዎቹ እንደሚናገሩት ከሆነ አያቶቻችን ናቸው ከዛ ቦታ ተነስተው የመጡ እንጂ ወላጆቻችን እንኳን ያንን ስፍራ አያውቁትም እያሉ ነው። እና ወደዛ ወስዳችሁ ስታስቀምጧቸው ምንን መሰረት አድርጋችሁ?
እሱም ያነሳልኝ ጉዳይ በአብዛኛዎቹ በ77 ወደዛ አካባቢ ይሄዳሉ። እንዲሁም ደግሞ በሰዎቹም አካባቢ ወደዛ አካባቢ ይሄዳሉ። እዛው ወለጋ ተወልደው ያደጉ አሉ። እና ምንድነው አንድ አካባቢ ላይ ለውጥ ይፈጠራል። ለምሳሌ ሁሉም ባህር ዳር ላይ ነው የሚመጡት እና ባህር ዳር ላይ ይፈጠሩ የሚችሉበት ሁኔታ አለ። ነገር ግን እነሱ ዞናችን እናውቀዋለን የሚሉትን እና ቤተሰቦቻቸውን የማያውቁ ከሆነ ለምሳሌ አብዛኛዎቹ ደቡብ ወሎ እና ሰሜን ወሎ ነው ያሉት። ቤተሰቦቻቸውን ለማያውቁት ደቡብ ወሎ ጃሬ ወታደራዊ ማሰልጠኛ አካባቢ የራሱን የቻለ ካምፕ አዘጋጅተን እዛ የሚሆኑት እዛው ነው ድጋፍ ይደረግላቸዋል። ሰሜን ወሎ አካባቢ የሚመጡት ደግሞ በመርሳ ላይ፣ ቆቦ ላይ እና ወልዲያ ላይ ካምፖች አሉ። እነዛ ካምፖች ላይ ይገባሉ። እዛ ድጋፍ ይደረግላቸዋል። ሌሎችን ደቡብ ወሎ የሚመጡ ደቡብ ወሎም ተጨማሪ ሀይቅ ላይ ያሉ እንደዛ ካምፕ አዘጋጅተን ነው እንዲኖሩ ያደርግ። ከዛ ውጭ ግን ቤተሰባቸውን የሚያውቁት ግን ከማህበረሰቡ ጋር ስለዳር ተቀላቅለው እኛም ድጋፍ እያደረግንላቸው ማህበረሰቡ ውስጥም ደግሞ በተለያዩ ስራዎችን እየሰሩ የሚኖሩበትም ሁኔታ ይፈጠራል። ድጋፉ ከማህበረሰቡ ጋር ስለሆነ ቀርባቸው ሁኔታ የለም። በየጊዜው ድጋፋቸው እንሰጣለን።
ወደ 500 ሺህ የሚጠጋ ተፈናቃይ በአማራ ክልል ውስጥ አሁን አለ እያሉኝ ነው። እና ክልሉ ይህንን ሁሉ ተፈናቃይ የማስተናገድ አቅም አለው? ምንድን ነው እያደረገስ ያለው?
ወደ 500 ሺህ አካባቢ ይጠጋል። ከዛም ያልፍ ይችላል አሁን የሚመጡ ስለሚኖሩ። እሱ ብቻ ሳይሆን በክልሉ ውስጥ በተለያየ ምክንያት 691 ሺህ አካባቢ የሚሆኑ ዜጎች በአንበጣ የተጎዱ አሉ። ያለፈው ምርት ዘመን ማምረት ያልቻሉ እነሱ ድጋፍ ይደረጋል። በተጨማሪም ምርታቸው ተገምግሞ ምርት ያላገኙና የምግብ ክፍተት ያለባቸው ወደ 1.2 ሚሊዮን ህዝብ አለ። ለእሱ ድጋፍ ይደረጋል። 1.89 ሚሊዮን አካባቢ ደግሞ የልማት ኤክስፖርት በዳይሬክት ሳፖርትም በፐብሊክ ወርክ ይሰጣቸዋሉ። ድጋፉ ሙሉ በሙሉ የክልሉ መንግስት ከበር ለማድረግ ራሱ ስራውን ማኔጅ ለማድረግ እጅግ በጣም ፈተና ነው የሚሆነው። 350 ሺህ በላይ ትንታለን በየወሩ ስርጭት ይካሄዳል። ይህን ማኔጅ ማድረግ በራሱ ትልቅ ስራ ነው። እንደምታየው ወደ ቀያቸው ማጓጓዝ፣ ካምፖችን የማደራጀት፣ በካምፕ ውስጥ የተለያዩ ኢንፍራስትራክቸሮችን የማዘጋጀት፣ እነዚህ በጣም ሰፊ ስራ፣ ትልቁ አቅማችን ህዝቡ ነው። ህዝቡ ለእነዚህ ተፈናቃዮች እስካሁን ድጋፍ እያደረገ ነው ያለ በየአካባቢ። አሁንም ይህን ድጋፍ አጠናክሮ እንዲቀጥል ነው መልዕክት ማስተላለፍ የምፈልገው። መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶች፣ ዩኤን ኤጀንሲዎች፣ ሲቪል ሶሳይቲዎች እነዚህ ተፈናቃዮችን ድጋፍ ለማድረግ እንዳለባቸው ጥሪ ማስተላለፍ ፈልጋለሁ።
ፌዴራል መንግስትም ተፈናቃዮችን ወደ ነበሩበት ቀዬ እንዲመለሱ ሁኔታዎችን እንዲያመቻቹ ኮሚሽነር ጠይቀዋል።
እነዚህ ሁሉ መሰረታዊ ችግር በአካባቢ የተፈጠረ ያለው ጸጥታ ችግር ነው። ዘርፍበት መርዳት መካሄድ ነው። ይህን ገርሰቶ የሆነ ጥቃት ለአንድና ለመጨረሻ ጊዜ በማስቆም ዜጎቹ ወደ ነበሩበት ቦታ ተመልሰው ሰላማዊ የሆነ ህይወታቸውን የሚኖሩበት ሁኔታ ፌዴራል መንግስትም ይፈጠር እዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ።
ከሰሞኑ መግለጫ የሰጡት የአማራና የኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊዎች በሁለቱ ክልሎች የሚከሰቱ የጸጥታ ችግሮችን ለመፍታት በጋራ እንደሚሰሩ አስታውቀዋል። የአማራ ብልጽግና ፓርቲ ጽህፈት ቤት ኃላፊ አብርሃም አለኝ በኦነግ ሸኔ ላይ የፌዴራልና የክልል መንግስት እየወሰዱት ያለውን እርምጃ ቀጥለው አካባቢው ሰላም ሲሆን ተፈናቃዮችን ወደ አካባቢያቸው የመመለስ ስራ ለመስራት ስምምነት ላይ መደረሱንም ገልጸዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ በበኩላቸው በሁለቱ ክልሎች መካከል በተቃርኖ የቆሙ የመገፋፋት አካሄዶችን ወደ መልካም ተግባቦት ለመቀየር እየተሰራ መሆኑን ጠቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋና